The Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የተባበሩት መንግስታት ድርጅት ስለ ኤርትራ ሰብአዊ መብት ጉዳይ ጥናት እንዲያቀርብ የሰየመው ኮሚሽን ያወጣውን ሪፖርት በመቃወም በጄኔቭ ሰልፍ ተካሂዷል።
እጂ እቲ ህዝቢ ልክዕ ኣብ ፊት ናይቲ ኮሚሽን ውድብ ሕብራት ሃገራት ኣውሎ
ሰልፈኞቹ የወጡት በተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን ጽህፈት ቤት ፊት ነው። አንካሳ የሆነ ፍርድ ነው የሰጣችሁት በማለት ውሳኔውን እየተቃወሙ ነው።
በእስራኤል ደግሞ ደጋፊዎች ትዕይንተ ህዝብ አካሂደዋል።
ወለቀይቲ ንሕና ሎሚ ሰላማዊ ሰልፊ ዕለት 21 ዝገበርናሉ ምክንያት ነቲ ናይ
ተጣዋ ዛሬ እኛ ሰላማዊ ሰልፍ ለማድረግ የተነሳንበት ምክንያት ለተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን ሪፖርት ድጋፋችንን ለመስጠት ነው።
ገንዘቤ ዲባባን ጨምሮ ሌሎች በርካታ የዓለማችን ግሩም የመካከለኛ ርቀት ሯጮችን የሚያሰለጥኑት ጃማ አደን አበረታች የመድኃኒት ለሯጭ በመስጠት ተጠርጥረው በቁጥጥር ስር ዋሉ። የስፓኝ ፖሊሶችም ማምሻውን አነጋግረን ዝርዝሩን ይዘናል። በአብይ ርዕስ ይቀርባል።
ጤና ይስጥልን የተከበራችሁ አድማጮቻችን፣ እንደምን አምሽታችኋል። ይህ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአንድ ሰዓት ፕሮግራም ነው። የዛሬ ማክሰኞ ሰኔ 14 ቀን 2008 ዓ.ም አስተናጋጆች ሰለሞን ክፍሌና
አዲሱ አበበ ነን።
መደበኛ የዕለቱ ቅንብሮችም ተሰናድተዋል። አብረንና መሽ ዘንድ የአክብሮት ግብዣችን ነው። አሁን የዓለም ዜና እናሰማለን።
ኤርትራ ውስጥ ከ15 ዓመታት በፊት ከሕግ ውጪ ተይዘው እስር ላይ ያሉ የፖለቲካ ሰዎችና ጋዜጠኞች ሁሉ በአፋጣኝና ያለ ቅድመ ሁኔታ እንዲለቀቁ አምነስቲ ኢንተርናሽናል አሳሰበ። የሰብአዊ መብቶች ተሟጋቹ ዓለም አቀፍ ቡድን ይህንን ጥሪ ያሰማው ሁሉም እስረኞች በሕይወት መኖራቸውን የኤርትራ የውጭ ጉዳይ ሚኒስቴር ማረጋገጡ መልካም ዜና መሆኑን ባሳወቀበት መግለጫው ነው። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳለህ ከራዲዮ ፍራንስ ኢንተርናሽናል RFI ማለት ነው ጋር ባደረጉትና ትናንትና ሰኞ በተላለፈ ቃለ ምልልስ እስረኞቹን የፖለቲካ እስረኞች እያሉ መጥራታቸውንና ሁሉም በሕይወት ያሉ መሆናቸውን ተናግረው መንግሥት ሲወስን ለፍርድ እንደሚቀርቡ ማመልከታቸውን አምነስቲ ጠቅሷል። በመስከረም 1993 ዓ.ም ተይዘው ከታሰሩት መካከል 11 ፖለቲከኞችና 10 ጋዜጠኞች እንደሚገኙ አምነስቲ ጠቁሞ የኤርትራ ባለሥልጣናት እስረኞቹ ስላሉበት ቦታም ሆነ ስለ ጤናቸው ሁኔታ እስካሁን ለቤተሰቦቻቸው ከመግለጥ አሻፈረኝ ብለው መቆየታቸውን ገልጧል። አምነስቲ ኢንተርናሽናል የህሊና እስረኞች እንደሆኑ የሚያምነው 21 ሰዎች እንዲለቀቁ ከተያዙበት ጊዜ አንስቶ ላለፉት 15 ዓመታት ሲሟገት መቆየቱን ያስታወሱት የቡርኖ የምስራቅ አፍሪካ የቀንዱና የታላላቅ ሐይቆች አካባቢ ዳይሬክተር ሳራ ጃክሰን እስረኞቹ ከማንም ጋር እንዳይገናኙ ተደርገው እንዲህ ለተራዘመ ጊዜ ያለ ክስና ያለ ፍርድ መቆየታቸው የፍትህ መጥፋትን ያሳያል ብለዋል። ቀድሞም ቢሆን መታሰር እንዳልነበረባቸው ሁሉ አሁንም ያለ አንዳች ቅድመ ሁኔታ መለቀቅ አለባቸው ብለዋል ጃክሰን አክለው። 11ዱ የገዢው የዲሞክራሲና የፍትህ ህዝባዊ ግንባር ህግደፍ ማዕከላዊ ምክር ቤት አባላት የተያዙት በአገሪቱ ለውጥና ዲሞክራሲያዊ ውይይቶች እንዲካሄዱ የሚጠይቅ ግልጽ ደብዳቤ በመስከረም 1993 ዓ.ም ለመንግስታቸውና ለፕሬዚዳንት ኢሳያስ አፈወርቂ ከጻፉ በኋላ ሲሆን ጋዜጠኞቹ በተከታዩ ሳምንት ውስጥ መታሰራቸውን አምነስቲ ኢንተርናሽናል በዚሁ ሪፖርቱ አስታውሷል። በማሊ የእርቀ ሰላም ስምምነቱ ከተፈረመ ከአንድ ዓመት በኋላም ፈተናዎች አሉ። የተባበሩት መንግስታት ድርጅት ተጨማሪ ወታደሮችን ለመላክና ሀገሪቱ ከአሸባሪዎች ጋር በምታካሄደው ውጊያ ለመርዳት በዚህ ሳምንት ቃል ገብቷል። ኢሻ ሰራጅ እና ጃኩ አርቲሳይድ ያጠናቀሩት ዘገባ አለ። ሰሎሞን ክፍሌ።
በማሊ የሰላም ስምምነቱ የተፈረመበትን አንደኛ ዓመት መታሰቢያ በማድረግ የዓለሙ ድርጅት ዋና ጸሐፊ ባንኪሙን መልእክት አስተላልፈዋል። ፕሬዚደንቱ ቡባካር ኬይታና መንግሥታቸው በማሊ ሰላም ለማስፈን ዳግም ቁርጠኝነታቸውን መግለጻቸውን ዋና ጸሐፊው በደስታ ተቀብለዋል። የስምምነቱ ተፈራራሚዎች ገና ወደፊትም ብዙ ፈተናዎች እንዳሉ በመገንዘብ ፈጥነው ስምምነቱን ሙሉ በሙሉ ተግባራዊ እንደሚያደርጉ እምነታቸው መሆኑንም ባንኪሙን አክለው አስረድተዋል። የማሊ ጠቅላይ ሚኒስትር ሞዲቦ ኬይታ በበኩላቸው ባለፈው ሳምንት በኒውዮርክ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ፊት ቀርበው ሲናገሩ በተለይ ትኩረት የሰጡት የተባበሩት መንግስታት ድርጅት አሁን ሀገሪቱ ውስጥ ባሉት 12000 ወታደሮች ተጨማሪ 2500 ለመላክ ማቀዱን አስመልክተው ነው። የማሊን ሁከት ለማብቃት ግን መፍትሄው የወታደሮቹ ቁጥር መብዛት እንደማይሆን አስጠንቅቀዋል። ሞዲቦ ኬይታ ለአሜሪካ ድምጽ ቪኦኤ አፍሪክ ሲናገሩ መፍትሄው የቁጥር መብዛት ሳይሆን ጥራት ነው ብለዋል። ማሊ ጂሃዲስቶችን የመዋጋት አቅም የላትም ማለታቸው እንዳልሆነ ግን ጠቅላይ ሚኒስትሩ አብራርተው የቁርጠኝነትን አስፈላጊነት ገልጸዋል። አንዱ በመፍትሄነት ይረዳል ሲሉ ያቀረቡት ሐሳብም የተባበሩት መንግስታት ድርጅት በአዳን ወታደሮችን ከመላክ ይልቅ የራሷን የማሊ ኃይሎች ማሰልጠኑ ይበጃል የሚል ነው። ሚኑስማ በመባል የሚታወቀው በማሊ የዓለሙ ድርጅት ኃይል የተቋቋመው እንደ አውሮፓውያን ዘመን አቆጣጠር በ2013 ዓ ም ሲሆን በ2012 የቱዋሬግን አመፅ ተከትሎ ሀገሪቱን ለማረጋጋት በታቀደ መሆኑ አይዘነጋም።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። ቀይ ባህር ላይ የሚገኙ ሁለት ደሴቶች በሳውዲ አረቢያ ቁጥጥር ስር እንዲሆኑ ማስተላለፍ ህገ ወጥ ነው ሲል አንድ የግብፅ ፍርድ ቤት ዛሬ ማክሰኞ ይፋ አደረገ። የቲራንና የሳንፍር ደሴቶች ዝውውር ባለፈው ሚያዝያ ወር የተጠናቀቀው ከሳውዲ አረቢያ ጋር በተደረገው የማሪታይም ድንበር ስምምነት መሰረት መሆኑ ይታወቃል። የግብፅ መንግስት ስለ ሁኔታው ሲናገር ሳውዲ አረቢያ በደሴቶቹ ላይ ህጋዊና ታሪካዊ ሉዓላዊነት ነበራት ብሏል። ይሁንና ውሳኔው ከፍተኛ ተቃውሞ ገጥሞታል። ውሳኔው የሁለቱን አገሮች ወዳጅነት የሚጎዳ መሆኑ የተገለጠ ሲሆን ለማንኛውም የውሳኔ ይግባኝ ሊባልበት ይችላል ተብሏል።
ሁለት ቀናት ብቻ በቀረው ብሪታንያ በአውሮፓ ህብረት አባልነቷ ትቀጥል ወይስ ትውጣ በሚል ከሚሰጠው ህዝበ ውሳኔ አስቀድሞ አብላጫው ህዝብ ለየትኛው አማራጭ ድምፁን እንደሚሰጥ መገመት ያለመቻሉ ተዘገበ። የአገራቸውን 28 አባል አገሮች በታቀፉበት የአውሮፓ ህብረት አባልነት መቀጠል ይደግፉ የነበሩት የፓርላማ አባል መገደልን ተከትሎ በሁለቱ ጎራዎች የተሰለፉ ድምፅ ሰጪዎች አቋማቸውን መለዋወጣቸውም ተመልክቷል። በሌላ በኩል የህዝበ ውሳኔውን አሉታዊነት ተከትሎ በተፈጠረ ስጋት ባለፈው ሳምንት በስሜት የተገፋፉ የሚል ቅጽል በተሰጠው የገንዘብ ምንዛሪ ገበያ ፓውንድ በርካሽ ሲቸበችቡ የነበሩ ነጋዴዎች በያዝነው ሳምንት ከህብረቱ ጋር ትቆያለች በሚል ስሜት የገበያ ዋጋ ማገገም ማሳየቱን እየተናገሩ ነው። የአሜሪካ ድምጿ ላቲካ ሆክ ያጠናቀረችውን አጭር ዘገባ ዝርዝር አሉላ ከበደ ያቀርበዋል።
የብሪታንያ ፓርላማ አባላት ባለፈው ሳምንት በፖለቲካ ሳቢያ የተነጣጠረ መሆኑ በተነገረለት የነፍሰ ገዳይ ጥቃት የተገደሉትን የሌበር ፓርቲዋን የሸንጎ አባል ጆ ኮክስን በትላንትናው ዕለት አስበው ውለዋል። የብሪታንያው ጠቅላይ ሚኒስትር ዴቪድ ካምረን ለአንድነት ባሰሙት ጥሪም የኮክስን ንግግር ነው የጠቀሱት።
For in remembering Jo, we show today what she said in this house to be true. And I know it'll be quoted many times today.
ዛሬ ጆን ለማስተዋወስ በመናደርገው በዚህ ሸንጎ የተናገሩት እውነት መሆኑን ማሳየት አለብን። ወደፊትም ተደጋግሞ እንደሚጠቀስ አምናለሁ። አሁን ከሚለያዩን ጉዳዮች ይልቅ ይበልጥ አንድ የሚያደርጉንና የጋራ ጉዳዮቻችን ይበልጣሉና
የዚያችን አገር መጪ ዕጣ ይወስናል በተባለለትና እንግሊዝ በአውሮፓ ህብረት አባልነቷ ትቀጥል ወይስ ትውጣ በሚለው እንደ ፖለቲከኞቿ ሁሉ አገሪቱም በእጅጉ ተከፋፍላ ትታያለች። አገራቸው ከህብረቱ ትውጣ የሚለውን ሐሳብ ጠቅላይ ሚኒስትር ካምረን አጥብቀው ሲቃወሙ፣ የወግ አጥባቂው ፓርቲ የፓርላማ አባላት በበኩላቸው ብሪታንያ በአውሮፓ ህብረት አባልነቷ ከሉዓላዊ መብቶቿ የበዙትን ለብራስልስ ለመገበር ተገዳለች ሲሉ ይሟገታሉ።
Let me tell you, there's nowhere else in the world that is engaged in this kind of experiment of fusing
አገሮችን ጨምቆ የተባበረች አውሮፓን ለመፍጠር በተወጠነ እንዲህ ባለ የሙከራ ስራ የተጠመደ ሌላ ማንም በዓለማችን ያለመኖሩን ልንገራችሁ፣ ፍጹም ጸረ ዲሞክራሲያዊ ነው።
የአገሪቱ ሸክም ይሆናሉ ሲሉ አብዛኛው እንግሊዛውያን የአውሮፓ ህብረትን የስደተኞች ኮታ ድልድል እንደሚቃወሙ ይታወቃል። ብሪታንያ ህብረቱን ለቃ ስትወጣ ይፈጠራል የሚባለው የምጣኔ ሀብት ቀውስ ወይም ጉዳት ግን በእጅጉ ከዚህም የጠና ይሆናል የሚል ስጋት ነው ብዙዎች ዘንድ ያሳደረው።
የቀድሞው የኮንጎ ምክትል ፕሬዝዳንት ዣን ፒየር ቤምባ በጎረቤት አገር ማዕከላዊ አፍሪካ ሪፐብሊክ ውስጥ የግድያና የግዳጅ ወሲብ ዘመቻ መሪ ሆኖ በመገኘታቸው ዓለም አቀፉ የወንጀለኞች ፍርድ ቤት የ18 ዓመት እስራት ፈረደባቸው። የአይሲሲው ዳኛ ብራዚላዊው ሲልቫ ሲየን ባስተላለፉት የቅጣት ውሳኔ ቤምባ እንደ አውሮፓ አቆጣጠር በ2002 እና በ2003 ዓመተ ምህረት ያሰማሯቸውን የግል ወታደሮች ከግድያ፣ ሴቶችን አስገድዶ ከመድፈርና ይልቁንም ከጭካኔ ተግባር እንዲቆጠቡ ሊከላከሉና ስርዓት ሊያስይዟቸው ይገባ ነበር ብሎ አመልክቷል። እንደ አውሮፓ አቆጣጠር ባለፈው መጋቢት ወር በዓለም አቀፍ የወንጀለኞች ፍርድ ቤት የተከሰሱት ቤምባ በጦር ወንጀለኛነትና በሰብአዊ ፍጡር ላይ ወንጀል በመፈጸም የተፈረደባቸው የመጀመሪያው ሰው መሆናቸውን ነው። በተባባሪ ወንጀለኛነት በመከሰስ ረገድም ቤምባ የመጀመሪያው ሰው ናቸው። አድማጮች፣ ለሰዓቱ ያለን ዜና በዚሁ አበቃ። The
Voice of America. ዜናዎቹን ነበር ያደመጥነው። አሁን በቀጥታ ወደ ዕለቱ አብይ ርዕስ እናልፋለን።
የተባበሩት መንግስታት ድርጅት ስለ ኤርትራ ጉዳይ ጥናት እንዲያቀርብ የተመሰረተው ኮሚሽን የኤርትራ መንግስት ለ25 ዓመታት ያህል ሰፊ ይዘት ያለው የሰብአዊ መብት ረገጣ ሲያከናውን ቆይቷል። ይህም በሰብዕና ላይ የተፈጸሙ ወንጀሎች ደረጃ ተደርጎ ይታያል ሲል ከ14 ቀናት በፊት ባወጣው ዘገባ መግለጡ ይታወሳል። ዛሬ ደግሞ የተባበሩት መንግስታት ድርጅት የሰብአዊ መብት ካውንስል አባላት የሰብአዊ መብት መርማሪ ኮሚሽን ባቀረበው ዘገባ ላይ ሀሳባቸውን እየሰጡ ነው። ይህን ውሳኔ የሚቃወሙ ኤርትራውያን ታዲያ በጄኔቫ የተቃውሞ ሰልፍ ሲያካሄዱ ውለዋል። በእስራኤል ደግሞ ደጋፊዎች አደባባይ ወጥተው ተሰልፈዋል። አዳነች ፍሳዬ ዝርዝሩን ይዛለች።
በተባበሩት መንግስታት ድርጅት ተሰይመው ስለ ኤርትራ ጉዳይ ጥናት ያቀረቡት ኮሚሽነሮች ኤርትራ በፍጹማዊ አገዛዝ የምትገዛ ሀገር ናት፣ ከመንግስታዊ ተጽዕኖ ነጻ የሆነ የፍርድ ስርዓት፣ ብሔራዊ ሸንጎ ወይም ዲሞክራሲያዊ ተቋማት የሏትም ይላሉ። በህዝቡ ላይ የፍርሃት ድባብ በማስፈን የፖለቲካ ተቃውሞን ለማስወገድ ሲባል የባርነት ወንጀልን፣ እስራትን፣ እንደወጡ መቅረትን የመሳሰሉት ሁኔታዎች ይፈጸማሉ ሲሉም ኮሚሽነሮቹ ጠቁመዋል። መርማሪዎቹ አያይዘውም ጎብኚዎች በኤርትራ ላይ ላዩን በሚያዩት አስመሳይ ሰላም መታለል የለባቸውም ብለዋል። የመርማሪው ኮሚሽን ሊቀመንበር ማይክ ስሚት ለአሜሪካ ድምፅ ሬዲዮ ሲናገሩ አስመራን የሚጎበኙ ሰዎችም ሆኑ እዛ የሚኖሩ የውጭ ሀገራት ተወላጆች ለየት ያለ ገጽታን ነው የሚያዩት ብለዋል።
Human rights abuses of the type that we describe don't generally happen in the streets of Asmara. They are happening in detention centers across the country.
እኛ የገለጽናቸው አይነት የሰብአዊ መብቶች ረገጣዎች በአጠቃላይ በአስመራ መንገዶች ላይ የሚፈጸሙ አይደሉም። በሀገሪቱ ውስጥ ባሉት እስር ቤቶች የሚፈጸሙ ናቸው። በወታደራዊ ሰፈሮች ውስጥ ነው የሚካሄዱት። በማሰልጠኛ ሰፈሮች ውስጥ ይከናወናሉ። የውጭ ሀገሮች ተወላጆች እነዚህ ቦታዎች ላይ አይደርሱም።
በብዙ ሺህ የሚቆጠሩ የተባሉ ኤርትራውያን ታዲያ የተባበሩት መንግስታት ድርጅት መርማሪ ኮሚሽን ያቀረበውን ዘገባ በመቃወም በጄኔቫ ስዊዘርላንድ ተሰልፈው ውለዋል። አንድ ሰልፈኛ ስለ ሰልፉ ያብራራል።
እጂ እቲ ህዝቢ ልክዕ ኣብ ፊት ናይቲ ኮሚሽን ውድብ ሕብራት ሃገራት
ሰልፈኞቹ የወጡት በተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን ጽህፈት ቤት ፊት ነው። አንካሳ የሆነ ፍርድ ነው የሰጣችሁት በማለት ውሳኔውን እየተቃወሙ ነው። ቁጥራቸው ያለማጋነን ከ12,000 በላይ ይሆናል።
ሰልፈኞቹ ሰልፍ በማካሄድ ስለሚጠብቁት ነገር ሲናገሩም በእኛ ላይ ሁሌም አመፅ ስለሚፈጸም አመፁ ያብቃ እያልን ነው። በውጭ ሀገራት ያሉት ኤርትራውያን ሁሌም ከመንግስታቸው ጋር መሆናቸውን በተግባር እያሳየን ነው ብለዋል። ከተቃውሞ ሰልፈኞቹ አንዱ ደግሞ የሚከተለውን ብለዋል።
ሞላው ጀግናው የሆኑት ኢትዮጵያና የኤርትራ ህዝብ፣ ለመሆኑ ይሄ ጠጅ ለምን ተፈለገ? ለምንስ ኤርትራ ላይ አነጣጠረ? ምክንያቱ ኤርትራ ላይ ያለው አሰራርና አመለካከት እንደ ትልቅ ዜብራ ቀጥ ያለ በራሱ ራዕይ ላይ የቆመ የማንም መስከር ያልሆነ ነፃ መስናኛም ይህን ነፃ የሆነ አፍሪካ ሀገር ለአፍሪካ ቀንድ ምሳሌ እንዳይሆን እየተጠናከረ ለሄደ ጊዜ ዋሽንግተን ላይ ያሉ ጠጁን የጠጡ ተካራቦች እቄት አስከሮች ገዝተው ለእኛ ለማፈራራት ይሞክራሉ።
በእስራኤል ደግሞ የተባበሩት መንግስታት ድርጅት መርማሪ ኮሚሽን ያቀረበውን ዘገባ የሚደግፉ ኤርትራውያን ሰልፍ ሲያካሂዱ እንደዋሉ ገልጸውልናል።
ኑር ዲክታተር! ኑር ዲክታተር! ኑር ዲክታተር! ኑር ዲክታተር! ኑር ዲክታተር!
We know that in Africa there are a lot of dictators, but Isaias is one of the dictators. I don't have any words to say him.
አፍሪካ ውስጥ ብዙ አምባገነኖች እንዳሉ እናውቃለን። ይሁንና ስለ ፕሬዚዳንት ኢሳያስ አምባገነንነት ለመግለጽ ቃላት ያጥሩኛል። ፍጹም አምባገነን ናቸው፣ ነፍሰ ገዳይ ናቸው።
አድሐኖም ተክለ ሚካኤል የተባለ ሰልፈኛ ስለ ሰልፉ ዓላማ አስረድቷል።
ወለቀይቲ نحنا ሎሚ ሰላማው ሰልፊ ዕለት 21 ዝገበርናሉ ምክንያት ነቲ ናይ ተጣዋ
ዛሬ እኛ ሰላማዊ ሰልፍ ለማድረግ የተነሳንበት ምክንያት ለተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን ሪፖርት ድጋፋችንን ለመስጠት ነው። እኛ መራራ አብዮት ያሳለፍን ህዝብ ነን። አሁን ግን በሀገራችን ውስጥ አንድነት ለማግኘት አልቻልንም።
አድሐኖም አያይዞም እኛ ይህን ሰልፍ ስናደርግ የማንንም ስም ለማጥፋት ሳይሆን ከተጨባጭ ሁኔታ በመነሳት ነው ሲል አብራርቷል።
ወደ መጽሔት እናልፋለን አድማጮች። የሁለት ጊዜ የዓለም የ1500 ሜትር የአዳራሽ ውስጥ ሩጫ ሻምፒዮን ገንዘቤ ዲባባን ጨምሮ ሌሎች በርካታ የዓለማችን ግሩም የመካከለኛ ርቀት ሯጮችን የሚያሰለጥኑት ጃማ አደን አበረታች መድኃኒት ለአትሌቶች በመስጠት ተጠርጥረው በቁጥጥር ስር ዋሉ። የስፔን የፖሊስ ኃይል ስማቸውን ያልጠቀሷቸው ሌሎች ሁለት ሰዎችም በቁጥጥር ስር ውለው ምርመራ እየተካሄደባቸው እንደሆነ ተገልጿል። ዝርዝሩን ሄኖክ ሰማግዜር ይዟል።
የስፔን ፖሊስ በቁጥጥር ስር ያዋላቸውን ሰዎች ስም ዝርዝር ይፋ አላደረገም። ሆኖም በስፔኗ ሳባዴል ከተማ በቁጥጥር ስር አውለው ከወሰዷቸው ግለሰቦች መካከል አንዱ ጀማ አደን ናቸው። አሰልጣኝ አደንን በፖሊስ መኪና ሲወስዷቸው የዓለም የመገናኛ ብዙሃን ቪዲዮውን አሰራጭተዋል። በ1980ዎቹና 90ዎቹ የመካከለኛ ርቀት ሯጭ የነበሩት ጀማ አደን በትውልድ ሶማሊያዊ ሲሆኑ የብሪታንያ ዜግነትም አላቸው። በዩናይትድ ስቴትስ በተለያዩ ኮሌጆች የተማሩና በአሰልጣኝነትም ጭምር ያገለገሉት ጀማ አደን የኢትዮጵያዊቷ የ1500 ሜትር የዓለም ሻምፒዮና ገንዘቤ ዲባባ አሰልጣኝ ናቸው። አደን በኢትዮጵያ የኢብራሂም ጀላንና ዳዊት ወልዴ አሰልጣኝ ሲሆኑ ዜግነታቸውን ለውጠው ለተባበረው አረብ ኤሚሬት የሚሮጡት ቤተልሔም ደሳለኝና መዲና መሐመድ እንዲሁም የባህሬኗ ሚሚ በለጥ አሰልጣኝ ናቸው። የጅቡቲው ሱሌይማን አያልነህም የሚሰለጥነው በጀማ አደን ነው። በተጨማሪም ጀማ የካታር ቡድን አሰልጣኝና አማካሪ ሆነው ሰርተዋል፣ ይሰራሉ። የስፔን የፖሊስ ኃይል ቃል አቀባይ ቴራን ለአሜሪካ ድምጽ ሬዲዮ እንዲህ ብለዋል።
Yesterday we arrested two people and after one more.
ትናንት ሁለት ሰዎችን አስረናል፣ ዛሬ ደግሞ ሌላ አንድ ሰው በቁጥጥር ስር አውለናል።
የስፔን ፖሊስ ከታሳሪዎቹ አንዱ አሰልጣኝ መሆናቸውን ከማስታወቁ ውጪ ስማቸውን ይፋ ከማድረግ ተቆጥቧል። በአደን ክፍል ውስጥ የተከለከለ አበረታች መድኃኒት ተገኝቷል ሲሉ የመገናኛ ብዙሃንም ዘግበዋል። በዚህ ጉዳይ ላይ የስፔን ፖሊስ የሰጠው ማረጋገጫ የለም። በሳባዴል ከተማ በሚገኝ ሆቴል ውስጥ በርካታ አትሌቶች የሩጫ ልምምድ ለማድረግ ከዓለም ዙሪያ ተሰባስበው ነበር። የዓለም የጸረ አበረታች መድኃኒት ድርጅትና የዓለም አቀፉ አትሌቲክስ ፌዴሬሽን IAAF ሐኪሞች በሆቴል ውስጥ የነበሩትን አትሌቶች የደም ናሙና መውሰዳቸውን ከስፔን ፖሊስ ተረድተናል።
The blood test is from YAF, the medicals of the international.
የደም ናሙናው በዓለም አቀፉ አትሌቲክስ ፌዴሬሽን IAAF የተወሰደ ነው። የIAAF ሐኪሞች የ27 ወይም 28 አትሌቶችን የደም ናሙና ወስደዋል።
የምርመራው ውጤት እስካሁን አልታወቀም። ሆኖም የዓለም አቀፍ አትሌቲክስ ፌዴሬሽን IAAF የጀማ አደንን መታሰር አስመልክቶ ባወጣው መግለጫ እንዲህ ብሏል።
የርቀት ሩጫ ሰልጣን ጀማ አደን ስራት ከ2005 ዓመተ ምህረት ጀምሮ የተካሄደ ምርመራ ውጤት ነው። ከፖሊስ ዓለም አቀፍ ህብረት ወይም ከኢንተርፖልና የስፔን ባለስልጣናትና የስፔን ብሔራዊ ጸረ አበረታች መድኃኒት ቢሮ ጋር በመተባበር ለዓመታት ያደረግነው ክትትል ነው።
አይደብሌፍ በመግለጫው አክሎም ንጹህ አትሌቶችን ለመከላከል በሙሉ አቅሙ እንደሚሰራና እርምጃ እንደሚወስድ፣ በተለይ ጎበዝ አትሌቶች የተከለከሉ መድኃኒቶችን እንዲጠቀሙ የሚያማልሉ አሰልጣኞችና ግለሰቦችን ለማስቆም በትብብር እንደሚሰራ ገልጿል። የጀማ አደን እስራት በአትሌቶቹ ላይ ክስ ወይም ውንጀላ አይደለም። የደም ምርመራውና ከጀማ አደን የሚገኘው የፖሊስ ምርመራ ውጤት ግን ወደፊት የሚያሳውቀው ይሆናል።
የኢትዮጵያ ኤሌክትሪክ አገልግሎት በቅርቡ በትግራይ ክልል በኤሌክትሪክ ምክንያት በሰዎች ላይ በደረሰው አደጋ ጥልቅ ሐዘን እንደተሰማው በመግለጽ ቤተሰቦቻቸው ላጡት ወገኖች ካሳ እንደሚከፍል ዛሬ አስታውቋል። ተቋሙ ተመሳሳይ አደጋዎች እንዳይከሰቱ የመከላከል ሥራ በመስራት ላይ እንደሚገኝም ገልጧል። ግርማይ ገብሩ በአደጋው ምክንያት ቤተሰቦቻቸውን ያጡ ነዋሪዎችና የሚመለከተውን የመንግሥት አካል አነጋግሮ የሚከተለውን ዘግቧል።
በትግራይ ክልል ክልተውላዕሎ ወረዳ ጣቢያ ልምዓት ቁሸት አዋልዖ ቀደም ሲል የኤሌክትሪክ ቋሚ በመውደቁ ምክንያት በተፈጠረው አደጋ 4 ሰዎች ለህልፈት ተዳርጓል። በቅርቡ ደግሞ በውቅሮ ክልተውላዕሎ የኤሌክትሪክ ገመድ ተበጥሶ በአንድ ከኮንቴነር የተሰራ ሱቅ ላይ በመውደቁ ምክንያት ከዝናብ ተጠልለው የነበሩ 8 ሰዎች ህይወታቸውን አጥተዋል። በሁለቱም አካባቢዎች በተከሰቱ አደጋዎች ምክንያት ሌሎች በርካታ ሰዎች የአካል ጉዳት ደርሶባቸዋል። በውቅሮ ከተማ ባለቤቱን ያጣው አቶ ከበደ በላይ በአደጋው ምክንያት የተጎዳውን የ8 ወር ህፃን ልጁን ለማሳከም መቀለ ከተማ ውስጥ በሚገኘው አይደር ሆስፒታል መጥቶ አግኝቸው ስለ ሁኔታው ጠየቅኩት።
እዚ ሁነታት ኣብ ውቅሮ እዩ ኣጋጢሙ ኣብኡ ዝሞቱ 8 እዮም ዝሞቱትኒ በዓልቲ ቤት እያ
ሁኔታው ውቅሮ ውስጥ ነው ያጋጠመው። የሞቱት 8 ሰዎች ናቸው። እኔ ባለቤቴን ያጣሁት እዚሁ ህክምና ውስጥ ያለውም ልጄ ነው። ከእናቱ ጀርባ ላይ ከሞት የተረፈ ህፃን ነው። ከዝናብ ለመጠለል ወደ ኮንቴነሩ ተጠግተው ነበር። የኤሌክትሪኩ ገመድ ተበጥሶ ከወደቀ በኋላ ተጠግተው የነበሩ ሰዎች ናቸው የተጎዱት። ባለቤቴም የመዝጊያውን እጀታ ይዛ ከሱቁ ለመውጣት ስትሞክር ነበር ህይወቷን ያጣችው።
በኢትዮጵያ የኤሌክትሪክ አገልግሎት የህዝብ ግንኙነት የበላይ ኃላፊ አቶ ገብረስ ጋብሄር ታፈረ አደጋውን የፈጠሩት 3 መንስኤዎችን ይጠቅሳሉ።
አንዱ የመካከለኛ መሰረጫ መስመሩ ያረጀና ለረጅም ዓመታት አገልግሎት የሰጠ ስለሆነ በዚህም ተገቢ የሆነ ጥገናና የመልሶ ግንባታ ስራዎች በየጊዜው ባለመከናወን ናቸው። ያው መስመር ተበጥሶ በመውደቅ የተፈጠረ ነው። ሌላ ለችግሮቹ ወይም ደግሞ አደጋ እንዲደርስ በተለይ በሰው ህይወት አደጋ እንዲደርስ ምክንያት የሆነው መስመሮቹ ስር የሚገነቡ ሱቆች፣ ኮንቴነሮች የመሳሰሉ ነገሮችን በመገንባታቸው እና በመኖራቸው ነው አንዱ ምክንያት። በ3ኛ ደረጃ የመካከለኛ መስመሩ ተበጥሶ በሚወድቁበት ወቅት ሲበጠስ መከፋፈያ ጣቢያው ቶሎ መመለስ ነበረበት እና ባለመመለሱ ምክንያትም ያው አደጋ የከፋ እንዲሆን አድርጎታል።
የኢትዮጵያ ኤሌክትሪክ አገልግሎት በደረሰው አደጋ ጥልቅ ሐዘን እንደተሰማው በመግለጽ ተቋሙ ለተጎጂ የቤተሰብ አባላት ካሳ እንደሚከፍል አስታውቋል።
በደረሰው አደጋ ተቋሙ ጥልቅ የሆነ ሐዘን ተሰምቶታል። በዚህም ለሟች ቤተሰቦችና ወገኖቻቸው እግዚአብሔር መጽናናት እንዲሰጣቸው ምኞታችን ነው የምንገልጸው። እግዚአብሔር ያጽናናቸው። ሌላ ምናልባት ከዚህ ጋር ተያይዞ የካሳ ጉዳይ በተቋሙ አሰራር መሰረት በንብረትም ሆነ በሰው ሕይወት ያው ካሳ የምንከፍልበት ሁኔታ አለ። ስለዚህ በዛ በተቋሙ አሰራር መሰረት የሚስተናገዱ መሆኑንም ለመግለጽ እፈልጋለን። አመሰግናለን።
የኢትዮጵያ ኤሌክትሪክ አገልግሎት አደጋን ብቻ መከላከል ሳይሆን ህብረተሰቡን በጥራት ለማገልገል የረዥም ጊዜ እቅድ ይዞ እየሰራ እንደሚገኝ የጠቀሱት አቶ ገብረዝጋብሔር ተመሳሳይ አደጋዎች እንዳይከሰቱ የቅድመ መከላከል ስራ እየተሰራ እንዳለ ይናገራሉ።
በምንሰጠው አጠቃላይ አገልግሎት ጥራት ያለው አስተማማኝና ደንበኛን የሚያረካ ለማድረግ በተቋም ከፍተኛ በጀት ተይዞ ሰፋፊ ስራዎች የተሰሩበት ያለው ሁኔታ ነው ያለው። አሁን ያለው ደረጃ ያልጠበቀ ከአቅም በላይ ጭን ያለና ያረጁ መስመሮችን በአዲስ መልክ አቅማቸው በማሳደግና የመስፋፋት ስራ ይሰራል። አዲስ አበባም ሌሎች ዋና ዋና ከተሞችም ጀምሮ ወደ ተግባር የተገባበት ሁኔታ አለ። በሌሎችም እንዲሁ የሚቀጥል ነው የሚሆነው። ይሄ ቀጣይነት ወይም ደግሞ ረዥም ጊዜ ብለን እንድንወስደው የምንችለው እቅድ ነው። አሁን ወደ ተግባር የተገባበት ሁኔታ አለ። ከዚህ ከአጭር ጊዜ እንደነዚህ አይነት አደጋዎች ደግሞ እንዳይፈጠር ምንድን ነው እየተደረገ ያለው የሚለውን መስመሮቻችን በአጠቃላይ የቅድመ ፍተሻ ስራዎችን መስራትና የቅድመ ጥገና ስራዎችን የማከናወን ስራ ነው በዋናነት በተቋሙ ሊሰራ የሚገባ። አደጋ ከመድረሱ በፊት የረገቡ ሽቦዎች ካሉ፣ የዘመኑ ፖሎች ካሉ፣ በደንብ ጠቆ ያልታሰሩ መገጣጠሚያ መገናኛ ቦታዎቹ ካሉ አቅማቸው የማሳደግ የመፈተሽ እና የመጠገን ስራዎች ይኖራሉ። ይሄ በአጭር ጊዜ የሚከናወን የቅድመ መከላከል ስራዎች ነው የሚሆኑት። በሌላ መልኩ ተጠቅቶ ያደጉ ዛፎች ካሉ ዛፎቹን የመቁረጥና ከመስተዳደር አካላት በተለይ ከመዘጋጃ ቤትና ሌሎች የሚመለከታቸው አካላት ጋር በመሆን የወሰን ማስከበር ስራ በተለይ የማሰራጫ መስመር ምንለ መካከለኛ አቅም ያለ መሰራጫ መስመር በግራም በቀኝም 2.5 2.5 በአጠቃላይ 5 ሜትር የሚሆን ነጻ መሆን ሲኖርበት እነሱን የማስነሳት ወይም ደግሞ በፕላን ደረጃ የእኛ የሚያልፍበት መስመር መነሳት ካለበት የማዘዋወሪያ ስራ መዘጋጃ ቤቱ ከዚህ አንስታችሁ ያርጉልኝ ካለ በማስተር ፕላን መሰረት መሄድ ስላለብን እንደነዚህ አይነት ነገሮችን የሚሰሩ ነው የሚሆኑት።
አደጋ በደረሰበት የውቅሮ ክልተ አውላዕሉ አካባቢ በኤሌክትሪክ መስመሮችና መቆጣጠሪያዎች ለሚታዩ ተደጋጋሚ ብልሽቶች የአካባቢ ማህበረሰብ ጥቆማዎችን ሲሰጥ መቆየቱ አስተያየት የሰጡት ነዋሪዎች ተናግረዋል። ለአሜሪካ ድምፅ ግርማይ ገብሩ ከመቀለ።
ከመጨረሻው የመጽሔት ርዕስ ላይ ደርሰናል። አድማጮች፣ ወደ ኬንያ ይወስደናል። የዳዳብ ስደተኞች ካምፕ መዘጋት ሕይወታቸውን አደጋ ላይ እንደሚጥለው የኢትዮጵያ፣ የሱዳን፣ የኤርትራ እና የብሩንዲ እንዲሁም የሌሎች አገሮች ስደተኞች ገለጹ። አንዲት ለሰባት ዓመታት በዳዳብ የኖረች ኢትዮጵያዊት ወጣት ለሶማሊያ ስደተኞች ወደ ትውልድ አገራቸው የሚመለሱበት መንገድ ሲመቻች ወደ ሀገሮቻችን ተመልሰን መኖር ለማንችል ሌሎች አገሮች ስደተኞች ምንም መፍትሄ እየተፈለገልን አይደለም ትላለች። ኬንያ የሚገኘው የተባበሩት መንግስታት የስደተኞች ጉዳይ ቢሮ ቅርንጫፍ ቃል አቀባይ ዱክ ሙዋንቻ ስለ ጉዳዩ ተጠይቀው ድርጅታቸው መፍትሄ ለመስጠት ከሚመለከታቸው አካላት ጋር በመስራት ላይ መሆኑን ገልጸዋል። በሌላ በኩል የኬንያ መንግስት የስደተኞችን ጉዳይ የሚከታተል አዲስ መዋቅር እንዳደራጀም እየተነገረ ነው። ገልሞ ዳዊት ከናይሮቢ ዝርዝሩን አድርሶናል።
ዩኤንኤችሲአር እንደተቀበለውና ሶማሌዎቹን ወደ ሀገራቸው በሚያስፈልጋቸውን ሁኔታ አመቻችተውላቸው ወደ ሀገራቸው እንዲመለሱ እንደሚሆኑ ነው። ስለ ማይኖሪቲ ምንም የተባለ ነገር የለም። ሁሉም ያሳሰበው ደግሞ ይሄ ነው። ሌላው ከሶማሌ ውጭ ያለውን ምንድን ነው የምናደርገው? በጣም ጭንቀት ላይ ነው የኢትዮጵያ ስደተኞችም ብቻ ሳይሆን ሌሎችም እነዚህ ማይኖሪቲ የሚባሉት በተለይ ሱዳን፣ ኮንጎሊ ኢትዮጵያውያን፣ ሶማሌ ኢትዮጵያ ምናምን ማስናዝ ብቻ ብዙ ሰው ነው። በጣም ጭንቀት ውስጥ ነው ያለው ሁሉም። ምንድን ነው የኛ ዕጣ ፈንታ? እንዴት ነው የምንሆነው? ምን ሊያደርጉን ነው የሚል ነገር በጣም አሳስቦናል የሚለው ነገር እና ተጠይቀውም ምንም የሰጡት ምላሽ የለም።
የሰማችኋት አንዲት ደዳብ ካምፕ በስደተኝነት የምትኖር ስሟ እንዳይገለጽ የጠየቀች ኢትዮጵያዊት የሰጠችውን አስተያየት ነው። ለሰባት ዓመታት በደዳብ መኖሯን የተናገረችው ወጣት በግንቦት ወር መጀመሪያ የተነገረው የካምፑ መዘጋት ውሳኔ ቁጥራቸው አናሳ የሆኑ የኢትዮጵያ፣ የኤርትራ፣ የብሩንዲ ስደተኞች እድል በይፋ ስላልተነገረ በጭንቀት ላይ መሆናቸውን አበክራ ትናገራለች። የተባበሩት መንግስታት የስደተኞች ጉዳይ ቢሮ ኮሚሽነር ፊሊፖ ግራንዲ ከሳምንት በፊት ደዳብ የስደተኞች ካምፕን ጎብኝተው ቢሆኑም መሄጃ ስለሌለን ስደተኞች የተናገሩት ግልጽ የሆነ ውሳኔ አለመናገራቸው እያሳሰበን ነው ብላለች። ጄምስ አወክ በደዳብ የስደተኞች ካምፕ የደቡብ ሱዳን ስደተኞች ማህበረሰብ መሪ ናቸው።
አሁን ችግር ሊያገኘን ይችላል። ያለንን ጥያቄ ለተባበሩት መንግስታት የስደተኞች ጉዳይ ኃላፊ ባለፈው አቅርበን ነበር። ስደተኞችን ወደ ሀገራቸው መመለሱ ውሳኔ ለሁሉም ስደተኛ ነው አሉን። እናንተ ቁጥራችሁ አነስተኛ የሆናችሁ የሌላ አገር ስደተኞች ግን ሁሉን ነገር ከለየም በኋላ ውሳኔያችንን እናሳውቃችኋለን ብቻ ነው ያሉን። እስካሁን ያለንን ጥያቄያችንን የመለሰልን ሰው ወይም ወደ ሀገራችን እንደሚመልሱን አሊያም ወደ ካኩማ እንደሚያዛውሩን ምንም የታወቀ ነገር የለም።
ትላንት ለ15ኛ ጊዜ በዓለም አቀፍ ደረጃ ታስቦ የዋለው የዓለም አቀፍ የስደተኞች ቀንን በማስመልከት የተባበሩት መንግስታት ድርጅት የስደተኞች ጉዳይ ቢሮ ኬንያ ቅርንጫፍ በናይሮቢ ከስደተኞች ማህበረሰብ ጋር ያከበረ ሲሆን በኬንያ የድርጅቱ ቃል አቀባይ ዱኩሟንቻን የደዳብ ስደተኞች የሚያነሱትን ጥያቄ አቅርበንላቸው ተከታዩን መልስ ሰጥተዋል።
Well, the return of refugees or repatriation of refugees has to be carried out voluntarily. Refugees have to decide by themselves to go.
ስደተኞቹን ወደ የሀገራቸው የመመለሱ ስራ በስደተኞች ፈቃድ ላይ የተመሰረተ መሆን አለበት። ወደ ሀገር ቤት ለመመለስ ስደተኞቹ ራሳቸው መወሰን አለባቸው። ያ ደግሞ የሚሆነው የሚመለሱበት ቦታ ሰላማዊ ሲሆን ብቻ ነው። በዳዳብ መዘጋት ስጋት የገባቸው ስደተኞች አሉ። አነስተኛ ቁጥር ያላቸው ማህበረሰቦች ናቸው። እነሱም የኬንያ መንግስት የስደተኞች ጉዳይ ቢሮ ከኬንያ መንግስት ጋር በመነጋገር ላይ ነው። ታስታውስ እንደሆነ ባለፈው ሳምንት የድርጅታችን ኮሚሽነር ኬንያን ጎብኝተው ነበር። በዛን ጊዜ የኬንያ ፕሬዝዳንት ጋር በሶስትዮሹ ስምምነት መሰረት እንስራ ሲል ሐሳብ ቀርቦላቸው ነበር ለፕሬዝዳንቱ። ይሄ ስምምነት ደግሞ ፈቃደኛ የሆኑ የሶማሊያ ስደተኞችን ወደ ሀገራቸው የሚመልሱበትን መንገድ ብቻ ነው የሚያመቻቸው። ስለዚህ ሌሎች ማህበረሰብ ምንም መፍራት የለባቸውም። ምናልባት በአንድ ሳምንት ጊዜ ውስጥ ስለ ወደፊቱ ሁኔታቸው የምናሳውቃቸው ነገር ይኖራል።
የሶማሊያ ስደተኞችን ወደ አገር የመመለሱ ስምምነት በመጪው ታህሳስ ወር የሚጠናቀቅ ሲሆን የዓለም አቀፉ የስደተኞች ጉዳይ ቢሮ አሁንም ከኬንያ መንግስት ጋር እየተወያየ መሆኑን ቃል አቀባዩ ለአሜሪካ ድምጽ ተናግረዋል። የኬንያ ሀገር ግዛት ሚኒስትርም ትላንት ባወጣው መግለጫ ታግዶ የነበረውን የኬንያ የስደተኞች ጉዳይ ቢሮን ስራ የሚረከብ አዲስ ሴክሬታሪያት መሰየሙን ይፋ አድርጓል። የኬንያ ሀገር ግዛት ሚኒስትር ካቢኔ ጆሴፊን ካይሴሪ በመግለጫቸው በስደተኞች አያያዝ ኬንያ አዲስ አዋጅ እያዘጋጀች መሆኑን ጨምረው አሳውቋል። እንደ ሚኒስትሩ መግለጫ በኬንያ ከ600,000 በላይ ስደተኞች የሚገኙ ሲሆኑ ከነዚህ ከ300,000 በላይ የሚሆኑት በደዳብ ስደተኞች ካምፕ የሚኖሩ ናቸው። የዓለም አቀፉ የስደተኞች ጉዳይ ቢሮ አሃዝ እንደሚያሳየው እንዲዘጋ በተወሰነው ደዳብ የስደተኞች ካምፕ ከ17,000 በላይ ኢትዮጵያውያን ተጠልለው ይገኛሉ። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ይህ የአሜሪካ ድምጽ ራዲዮ ጣቢያ በ19 በ2ና በ5 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ዝግጅት ነው። አስተናጋጆች ሰለሞን ክፍሌና
አዲሱ አበበ ነን። እስከ ምሽቱ 4 ሰዓት ከእናንተ ጋር አብረን እንቆያለን። አሁን የአድማጮች አስተያየት ይቀርባል።
ሰላም ጤና ይስጥልኝ። የአሜሪካ ድምጽ የአማርኛው ዝግጅት ክፍል በትናንትና ዝግጅታችሁ ኢትዮጵያ የሚገኘው ዘጋቢያችሁ እስክንድር ፍሬው አቶ ፍሱት ገብረ እግዚአብሔር የተባሉ የስደተኞች ጉዳይ ባለስልጣን ቃለ ምልልስ ያደርግ እጅግ ተመስጬ ተደምሜ ተገርሜ አዳመጥኩ። እናም የሱዳን የሶማሊያና የኤርትራ ስደተኞችን ኢትዮጵያ እንደምታስተናግድ በዝርዝር ገለጡ። ማስተናገድስ ባህላችን ነበር የዛሬውን አያርግና፣ ነገር ግን ሆነቱ በሰባዊነት ላይ የተመሰረተ ያለመሆኑ የአደባባይ ምስጢር ነው። እንግዲያው ኢትዮጵያውያን ህልውናቸውን አጥተው በዓለም ሲበተኑ ውቅያኖስ ውስጥ ሰጥመው ሲቀሩ በመላው ዓለም በየእስር ቤቱ ሲወረወሩ ዋቢ ይሆን ዘንድ በቅርቡ ታንዛኒያና ኬንያ ኢትዮጵያውያን ስደተኞችን እንደ ዕቃ መሬቴ ላይ ለምን ሲነታረኩባቸው የማይታደግ የስደተኞች ጉዳይ የራሷ ሲያርባት የሰው ታማስላለች እንዲሉ ምን ነው የራሳችሁን ዜጎች ከሰብአዊ ፍጡር ሳትቆጥሩ ለሌሎች ዜጎች አዛኝ ሆናችሁ? አመሰግናለሁ። መራ ተክለ ሃይማኖት።
እንደምንድናችሁ? የተፈሪ ወሰንን ሞት ለምብየ በመስማት ነው አዝኛለሁ። ከተናገራችሁ በኋላ ከጆናታን ዲምብልቢ ጋር በሄድን ፋሚን ብላችኋል። ይሰራ በሄድን ፋሚን አይደለም። ጆናታን ዲምብልቢ ያለው ዲ አንኖን ፋሚን ነው። ተስተካክሉት።
አይ ሬዲዮ መጽሔቶች አሉላና አዲሱ፣ ብዙ ጊዜ ሬዲዮ መጽሔታችሁ በጣም ጥራቱን የጠበቀና በጣም ጊዜ ሁልጊዜ አዲስ አስተማሪና በጣም ውብ የሆነ ፕሮግራም ነው። ግን እኔ በጣም ጊዜ ሁልጊዜ የሚያሳዝነኝ በማንኛውም ቃለ መጠይቅ ላይ የማይሆን ቃል እንግሊዝኛ ቃል ይደነገራል። ለምሳሌ ስለ መስፍን ሲናገር ወንድምየው አቶ ቢዲያም ሾኪንግ ይላል። አማርኛው ሾኪንግ ስትል ጆሮ የተሳሳተ ነው እንጂ መስለው ሾኪንግ አስደንጋጭ መሆኑን ሰው አይረዳውም። እና ሁለተኛ ደግሞ ለ90 ሚሊዮን ውስጥ ወይ ደግሞ 50 60 ሚሊዮን 70 ሚሊዮን እንደሚሆን አማርኛ ተናጋሪ ውስጥ ግዛው እንግዲህ ተላይ ሰው ይናገራል አማርኛ ግዜ ተላይ ግዜ ቋንቋ ቢኖርም እንዴት ነው ሰው የሚረዳው? ሰው መጀመሪያ ሰዎች ቃለ መጠይቅ የሚደረግላቸው ሐሳባቸውን በሙሉ ሳይቀነስ ሳይጨመር ህብረተሰቡ እንዲያገኙ ነው። እና እንግሊዘኛ መሀል ላይ ሲደነገር ሐሳቡን ይበተናል። በወኩል አንዳንድ ሰዎች እንግሊዘኛ ሲጨምሩ ምንድነው ይሄን ቃል ጠፍቶት ነው ይላሉ። እንደውም ከመስማት በቃ ስለዛ ስመራመር ጊዜውን ይፈጅብኛል። እና እናንተ ቪኦኤች ሆነ ሌላ አማርኛ ፕሮግራም ውስጥ የምትሰሩ ሰዎች እባካችሁ ለአድማጫችሁ ቀደም ብላችሁ ቃለ መጠይቅ ከመጀመራችሁ ፊት አደራ፣ ይሄ ችግራችን ነውና የእንግሊዘኛ ቃል እንዳትጨምር። እና አሁን አዲሱ ሞክረሃል ሾኪንግ የሚለውን አስደንጋጭ ብለህ ነግረዋል። የልማድ ይሆን የስልጣኔ ይሆን ያለማወቅ ይሆን ግን እንዴት እንደሆነም ግራም ይጋባ የሚያጋባ ነገር ነው። እባካችሁ
አድማጮቻችን ለተሳትፏችሁ በጣም እናመሰግናለን። የነጻ አስተያየት መቀበያ መስመሮቹ ከእናንተ ለእናንተ የተዘረጉ ናቸው። እንድትጠቀሙባቸው ነው የምናበረታታው። የስልክ መስመሩን ለማስታወስ 2022059942 የውስጥ መስመር 14 ደውሉ። መልእክቶቻችሁንም በተገደበላችሁ ሰዓት መጠን ወይም በዛ ልክ አኖሩ። ኢሜይል ለምትጠቀሙ አድራሻው horn@voanews.com ነው። ጻፉልን በቪኦኤ አማሪክ የፌስቡክ አድራሻችንም ተነጋገሩ።
አሁን የስቱዲዮ ሰዓታችን በኢትዮጵያ ከምሽቱ 3 ሰዓት ከ35 ደቂቃ መሆኑን ያመለክታል። ጥቂት ደቂቃዎች አሉን ለመዝናኛ። ቀጣዩን የኃይለ ኢየሱስ ግርማን ግሩም ዜማን ጋብዛችሁ ጅምር በስረቷ የልቤላ ቆንጆ ወባለቡቢቷ ደትነሽ እንደትነሽ ኃይለ ኢየሱስ ግርማን እናመሰግናለን። አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ወደ ሁለተኛው አጋማሽ ክፍለ ጊዜ ቅንብሮች ተሸጋግረናል። ቀዳሚው ሐኪሞን ይጠይቁ ነው።
ሐኪሙን የጠየቁ በዛሬው ዝግጅት የኩላሊት ጠጠር በመባል በሚታወቀው ህመም ሁኔታ ዙሪያ የተካሄደ የባለሙያ ትንታኔ ሁለተኛና የመጨረሻ ክፍል ቅንብር ይዞ ቀርቧል። ከአድማጮች በደረሱ ጥያቄዎች መነሻነት በህመሙ ምንነትና ሕክምናው ላይ ትኩረት በማድረግ የጀመረው ፕሮግራም ለምሽቱም የህመሙን ከወዲሁ መከላከል የሚያስችሉ ዘዴዎችንና የሕክምና አማራጮቹን ይፈትሻል። ሙያዊ ማብራሪያ የሚሰጡን ዶክተር ተዋበ በዚህ በዩናይትድ ስቴትስ በጆርጂያ ክፍለ ግዛት በአትላንታ ከተማ በሚገኘው የፔድሞንት ሆስፒታል የኩላሊት ልዩ ሕክምና ባለሙያ ናቸው። አሉላ ከበደ ነው አዘጋጅና አቅራቢው።
ዶክተር ተዋበ በቀደመው ፕሮግራማችን በእንጥልጥል ያሳደርነውን አንድ ጥያቄ ላስቀድም። ይህ የኩላሊት ጠጠር እንዳይፈጠር ቀድሞውኑ ማድረግ የሚቻል ነገር አለ? አንድ ሰው በህይወት ዘይቤውን በአመጋገብ ልማዱ የኩላሊት ጠጠር እንዳይፈጠር ከወዲሁ ሊረዱ ይችላሉ የሚባሉ ዘዴዎች አሉ?
አሁን ይኖራሉ። በተለይ ብዙ ትኩረት ልሰጠው የምፈልገው ብዙ ውሃ መጠጣት በጣም በጣም አስፈላጊ መሆኑና በቀን ውስጥ ከ2-3 ሊትር የሚያህል ሽንት እንዲኖረን የሚያስችለንን ፈሳሽ መውሰድ ያስፈልገናል። በተለይም ደግሞ ትንሽ ሎሚ ውሃ ውስጥ ጨመቅ በማድረግ ሎሚነት ያለው ትንሽ ሲትሬት የተባለ ንጥረ ነገር ያለው ውሃ መጠጣት ኩላሊት ጠጠርን ለመከላከል ይረዳል። ሌሎች ነገሮች ደግሞ ላይክ ጨው መቀነስ፣ በቀን ውስጥ 2-3 ግራም ያልበለጠ ጨው መብላት ቢቻል ጥሩ ነው። ስጋ ለማብዛት በእኛ ኮሚኒቲ ውስጥ በጣም ብዙ ስጋ እንጠቀማለን። ያው የተወሰነ ስጋ ሊሚት ማድረግ አስፈላጊ ሊሆን ይችላል። በተለይ ኩላሊት ጠጠር ያለበት ሰው ስጋ ባያበዛ ጥሩ ነው። ሌላ አንዳንድ ኦቭሌት የተባለ ንጥረ ነገር አለ ኩላሊት ጠጠር የሚያመጣ። እሱን የሚያመጡ ምግቦችንም መቀነስ ያስፈልጋል። እንደ ሎዝ፣ ጎመን፣ ምናልባት ቀይ ስር፣ ስኳር ድንች የመሳሰሉት ነገሮች በጣም ሳይበዙ መጠቀም። እነኚህ ያልኳቸው ነገሮች ሁሉ ግን ውሃን ከመጠጣት የበለጠ ጥቅም የላቸው። ዋናው ፈሳሽ ነገርን በጣም ማብዛት ነው። ኮካኮላ ወይም ለስላሳ መጠጥ ነገሮችንም መቀነስ ያስፈልጋል።
ለምንድነው?
ለስላሳ መጠጦች ውስጥ የሚገኝ ፎስፎሪክ አሲድ የሚባል ነገር አለ። እሱ ንጥረ ነገር በሽንት ውስጥ ያለን ሲትሬት የተባለ ንጥረ ነገር ይቀንሳል። ባለፈው ስንነጋገር ሲትሬት እነኚህ የኩላሊት ጠጠሮች አብረው እንዳያያዙ የሚከለክል ነገር ነው ብለናል። እና እሱን ይቀንሳል ለስላሳ መጠጦች ውስጥ ያለው ንጥረ ነገር። ለዛ ነው እነሱን ብዙ ሪኮመንድ ማናደርግ።
ወደ ሕክምና አማራጮቹ ከማምራታችን በፊት የውሃን ጠቀሜታ ከሌሎች ጥረቶች ሁሉ ጎላ ያለ መሆን ጠቁመዋል። እና አንድ ሰው በጤናማ አመጋገቡ በቀን ውስጥ ሊወስድ የሚገባው የውሃ መጠን አለ? ምንድን ነው በአማካይ አንድ ሰው ለኩላሊቱ ጤንነትም ሆነ አጠቃላይ ጤንነቱ ቢጠጣ ይበጃል የሚባለው መጠን?
ከ2-3 ሊትር በጣም ጥሩ የፈሳሽ መጠን ነው ብዬ አስባለሁ። ግን ያው የፈሳሽ ፍላጎታችን እንደምንኖርበት ሁኔታ ይለያያል። በረሃ ውስጥ የሚኖር ሰው ብዙ ፈሳሽ ሊያስፈልገው ይችላል። ምክንያቱም ብዙ ስለሚወጣው በላብም በተለያየ መልኩ ስለሚወጣው። ቀዝቃዛ አካባቢ ያለ ደግሞ ከዛ አነስ ያለ ሊያስፈልገው ይችላል። ግን ኦን አቨሬጅ ከ2-3 ሊትር አካባቢ መጠጣት ጥሩ ነው ብዬ አስባለሁ። የኩላሊት ጠጠር ያለባቸው ሰዎች በሽንታቸው መጠን ነው ከ2-3 ሊትር ማድረግ ያስፈልጋል። ያ ማለት ፈሳሹ ከዛ በላይ
ያለበት። መልካም። ምናልባትም ለዚህ ህመም የተጋለጡ ብቻ ሳይሆን ለዚህ ህመም መጋለጥ እድሉ ቢኖር ምን መደረግ አለበት የሚለውን የሚያሳስባቸው ጭምር የሚጠብቁት ጥያቄ ይመስለኛል። መጀመሪያ የኩላሊት ጠጠር በህክምና መረዳት ይችላል ወይ? ቀደም ብለው በጥንቃቄ ከገለጿቸው ሌላ ከሆነ የህክምና አማራጮቹ ምን ይመስላሉ?
አዎ፣ በህክምና መረዳት ይቻላል። ያው ኩላሊት ጠጠር ህመም በሚነሳበት ጊዜ በመጀመሪያ ህመሙን መቆጣጠር ነው የሚያስፈልገው። ህመሙን መቆጣጠርባቸው መድኃኒት፣ የህመም ማስታገሻ መድኃኒቶች አሉ። ሁለተኛ ድንጋዩን ማስወጣት የሚያስችል ነገሮች አሉ። አንዳንድ የሽንት ቧንቧን በትንሹ ቢሆን ሰፋ የሚያደርጉ ጠጠሮች ማለፍ እንዲችሉ የሚያደርጉ መድኃኒቶች አሉ። ቶንሲሊሲን፣ ካናይፍድፔን አይነት የመሳሰሉ መድኃኒቶች ሊረዱ ይችላሉ። ተጨማሪ ደግሞ ኢንትራቬነስ የሆነ በቬን እንዲገባ ፈሳሽ በመስጠት በውሃ አማካኝነት ጠጠሮችን ለመግፋት የሚያስችል ነገር ማድረግ እንችላለን በህክምና። ከህክምና ጋር ተያይዞ ወደፊት ድንጋዩ ተመልሶ እንዳይመጣ ደግሞ ማድረግ የምንችልባቸው አንዳንድ ነገሮች አሉ። የሽንቱን ኬሚስትሪ በመመርመር በማጥናት ምን አይነት ጠጠር ነው ይህ ሰው ያለው ብለን በመለየት እንደ ጠጠሩ አይነት ለዛ የተገባን ትሪትመንት እናደርጋለን። ለምሳሌ ካልሲየም የበዛው ጠጠር ያለው ሰው ታያዛይድ የተባሉ ሽንት የሚያሸኑ መድኃኒቶች ሊረዱ ይችላሉ። ዩሪክ አሲድ የተባለ ጠጠር የበዛው ሰው ዩሪክ አሲድን በሰውነታችን ውስጥ የሚቀንሱ ወይም በቀላሉ እንዲወጣ የሚያደርጉ መድኃኒቶች ይኖራሉ። የሽንትን አሲድነት የሚቀይሩ መድኃኒቶችም እንዲሁ አሉ። እነሱም የዩሪንን ኬሚስትሪ የዩሪንን የሽንትን ኬሚስትሪ በመቀያየር ልናክም እንችላለን። እንደ ሎንግ ተርም ተመልሶ እንዳይመጣ
ድረስ መታከም ይችላል ነው የሚሉን።
በቀዶ ሕክምናም ሌሎች አማራጮች ይኖራሉ። እንደ ድንጋዩ ትልቅነት መጠን የምንሰራቸው አንዳንድ ስራዎች ይኖራሉ። የመጀመሪያው ሾክ ዌቭ ሊቶትሪፕሲ ይባላል። ድንጋይን የሚሰብር ዌቭ ወደ ድንጋዩ በመላክ ድንጋዩን ወደ ትንንሽ እንዲሆን የሚሰባብር ነገር ማለት ነው። ይሄ በጣም ብዛት የምንጠቀመው ነገር ነው። አልፎ አልፎ ደግሞ ዩሮቾስኮፒ የሚባል ነገር በትንሽ ካሜራ ወደ ውስጥ በመግባት እና በማየት ድንጋዩን በማየት ሌዘር ሊቶትሪፕሲ የሚባል ነገር ድንጋዩን በሌዘር ሰባብሮ የማውጣት ዘዴ አለ።
በጨረር አማካኝነት
ማፍረት። አንዳንድ ደግሞ በጣም ትልቅ ድንጋዮች ወይም በጣም ብዙ ድንጋዮች ሲኖሩ ፐርኩቴኒየስ ሊቶቶሚ የሚባል ፕሮሲጀር አለ። በቆዳ ውስጥ በማለፍ ወደ ኩላሊት ሄዶ ኦልሞስት እንደ ቫኪዩም መሳብ ጠጠሮቹን ማለት ነው። ለየት ያለ ቲዩብ የሚገባ አለ፣ በዛ መሳብ ይደረጋል። ከዛም ተጨማሪ ካስፈለገ ኦፕን ሰርጀሪ ሙሉ መክፈት የሚኖር ይችላል።
ገሮም ነው እንግዲህ ሆድ ቃን ከፍቶ በቀጥታ ጠጠሮችን እስከ ማውጣት ድረስ የሚዘልቁ በርከት ያሉ የሕክምና አማራጮች መኖራቸውን ለመከላከልም የሚረዱትን ዘዴዎች ጨምሮ አስረድተውናል። በሌላ ፕሮግራም መሰል ጥያቄ ይዘን እንደምናገኘው ተስፋ አድርጋለሁ። ዶክተር ተዋበ ከበደ ለጊዜው አመሰግናለሁ። ጊዜ ይስጥልኝ።
አመሰግናለሁ አሉላ።
አድማጮች ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። በድጋሜ መልካም ምሽት በመመኘት አብራችሁን ቆዩ እንላለን።
ዓለም አቀፉ ህብረተሰብ አብዛኛውን ትኩረቱን በሶሪያ ላይ ማድረጉ ኢትዮጵያን በመሳሰሉ ሀገራት የጎረቤት ሀገሮች ስደተኞች ላይ ተጽዕኖ ማሳደሩን አንድ የዩኤንኤችሲአር ቃል አቀባይ ተናግረዋል። በተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽን ዩኤንኤችሲአር የኢትዮጵያ ቃል አቀባይ አቶ ክሱት ገብረ እግዚአብሔር ለአሜሪካ ድምፅ እንደተናገሩት አገሪቱ ከ200,000 በላይ ስደተኞችን በተለያዩ ካምፖች እያስተናገደች ነው። ዓለም አቀፍ የስደተኞች ቀንም ከእነዚህ የስደተኞች ካምፕ አንዱ በሆነው አሶሳ አካባቢ በሚገኝ ካምፕ ተከብሯል። አቶ ክሱትን በስልክ ያነጋገራቸው እስክንድር ፍሬው ነው። በኢትዮጵያ ያሉ የጎረቤት ሀገራት ስደተኞች ቁጥር እንዴት እየጨመረ እንደመጣ በማብራራት ይጀምራሉ።
አቶ ክሱት፣ እንግዲህ የአውሮፓውያኑና በአጠቃላይም የዓለም አቀፉ ህብረተሰብ ትኩረት ወደ ሶሪያ መሄዱ እየተነገረ ነው። ኢትዮጵያን የመሳሰሉ ሀገራት ስደተኞችን ለማስተናገድ በሚያደርጉት ጥረት ላይ ይህ ምን አይነት ተጽዕኖ እያሳደረ ነው? ተጽዕኖ ውስጥ ከወዲሁ እየታየ ነው ወይ?
እየታየ ነው። በጣም ግልጽ የሆነ ነው። ሪሶርሶቹም ወደዛ እየሄዱ ነው። እንደውም አንድ ጊዜ የኛ የሀይ ኮሚሽነራችን የሶሪያ ጉዳይ በስፔሻል በጀት ቢታይልኝ ይቻላል ብለው የጠየቁበት ጊዜም ነበረ።
በተለየ በጀት
እና በተለየ በጀት ምክንያቱም ከዩኒክሲያር ከዛው ፖት ላይ ከሚገባው በጀት ነው ለሶሪያ የሚሄደው እና በተለየ ህይወት እሱ በተለየ ከታየ ዩኒክሲያር ለምሳሌ በዓለም ደረጃ 3 ቢሊዮን ከሆነ በጀቱ ሲሪያን ለብቻው ለይተን ነው። ሌሎቹ ያ 3 ቢሊዮን የሚበቃ ከሆነ እሱን ስጡን የሚል ጥያቄ ያቀርበው ነበር። ተቀባይነት ያገኘ አይመስለኝም። ስለዚህ አብዛኛው ሪሶርስ ወደዛ ይሄዳል። ረጂዎቻችንም በተለይ እነዚህ ትራዲሽናል ዶነርስ የሚባሉት የተወሰኑት ናቸው። መመደብ ከሚችሉት በላይ መመደብ አይችሉም። ስለዚህ ትኩረቱ ወደዛ ሲሄድ፣ እዚህ ወደ እኛው አካባቢ የስደተኛ ቁጥር እየጨመረ ሲሄድ፣ ሎጂካሊ ሪሶርሱን መጨመር ሲገባው ሪሶርስ ግን እየቀነሰ ነው የሚሄደው። በአምናና በዘንድሮ ራሱ ያየ እንደሆነ አምና ከዘንድሮ ካለን የስደተኛ ቁጥር ያነሰ ነው የነበረው። ግን ያምና በጀታችን ይሻል ነበር ከዘንድሮ እና ተጽዕኖው ይታይ ነገር ነው። በጣም ከባድ ጫና እያሳደረ ነው። ኢትዮጵያን በመሳሰሉ ታዳጊ ሀገሮች ላይ ትልቅ ጫና እያሳደረ ነው።
ጫናው በምን ይገለጻል? አቶ ክሱት እስቲ ምሳሌዎች ይንገሩን። እንዲህ ማድረግ ሲኖርብን በበጀት ምክንያት በበጀት ጥረት አላደረግ ነው የሚሉት
ለምሳሌ አምና ከሰባት ነጥ ሺም አነስ የሚል የስደተኛ ቁጥር ነው የነበረው በ2005። ያኔ በጀታችን አጠቃላይ እንግዲህ በጀት ስናወጣ ስደተኞችን እናማክራለን፣ አሰስ እናደርጋለን፣ ኒዳቸው ምንድን ነው እንላለን። በዛ የተመሰረተ በጀት ነው። 318 ሚሊዮን US ዶላርስ ነበር አምና የጠየቅነው። እርግጥ ከዛም የተገኘው በጣም በጣም ከግማሽ የሚያነሰ ነው፣ ወደ 36% ነው የተገኘው። ነገር ግን ያ በጀት እውነትም ሚድስ ቤዝድ በጀት ነው። ከተገኘ ዶኖሬት የሚሰጡን ከሆነ እዛው ይጠበቅላቸው ተብሎ በዩኒክሲያርም ተፈቅዶ ይዘነው ነበር። ዘንድሮ ቁጥሩ አሁን ቅድም እንዳልኩ ወደ 738 ደርሷል። የዘንድሮ በጀታችን ግን ከአምና 40 ሚሊዮን ዶላር አካባቢ ያንሳል፣ የተፈቀደው ዩኒክሲያር ራሱ የፈቀደው። ምን ማለት ነው? በፍላጎታቸው መሰረት መበጀትም አይቻልም። በቃ ባለ በሪሶርሱ ነው እንጂ በፍላጎት ቤዝድ መሆን የለበትም ነው። ስለዚህ ሪሶርስ እያነሰ ሲሄድ ቁጥሩን ቢጨምርም ባይጨምርም ያለውን ሪሶርስ የማካፈል ነገር ነው የሚሆነው ከዩኒክሲያር አንጻር። ስለዚህ ተጽዕኖው በጣም ግልጽና ትንሽ ጎጂ ነው የሚሆነው። ይሄ ማለት ምን ማለት ነው? የፈለግነው የጠየቅነውን ነገር ካላገኘን ትኩረታችን ህይወት አድን ላይ ብቻ መረባረብ ነው የሚሆነው። ህይወት አድን ላይ ተረባርበ ህጻናት ትምህርት ቤት ካልሄዱ፣ ወጣቶችም እንደዚሁ የተለያዩ የሙያ ቮኬሽናል ስኪልስ ካላገኙ እዚሁ ካምፕ ውስጥ ቁጭ ብለው በሚውሉበት ጊዜ ሌላ ነገር መጥፎ ነገር እያሰቡ ነው የሚውሉት እና ለመጥፎ ነገር ተጋላጭነታቸውም እየጨመረ ነው የሚሄደው።
ደቡብ ሱዳን ውስጥ የተፈጠረው ግጭት ነው ኢትዮጵያ ለምታስተናግዳቸው ስደተኞች፣ የጎረቤት ሀገር ስደተኞች ቁጥር መጨመር ምክንያት የሆነው ብለውኛል ቀደም ሲል። አሁን በደቡብ ሱዳን ያለው የፖለቲካ ሁኔታ ወደ ሽግግር መንግስት ማምራቱ፣ ተስፋ ሰጪ ሁኔታዎችን መታየታቸው ምናልባት ቁጥሩን በአጭር ጊዜ ውስጥ ይቀንሰዋል ብላችሁ ተስፋ ታደርጋላችሁ? ምንድን ነው በእናንተ በኩል ያለው ግምገማ?
እርግጥ ቀንሶታል፣ በተጨባጭም ቀንሶታል። አሁን ከደቡብ ሱዳን የሚመጣው የስደተኛ ቁጥር ምናልባትም በ2014 በአንድ ቀን ይመጣ ከነበረው ያነሰ ነው በአንድ ወር የሚመጣው። አሁን ጦርነቶቹ እዚህም እዛም የመቆማቸው ነገር ቁጥሩ ላይ በጣም ተጨባጭ የሆነ ለውጥ አሳይቷል። ይሄ ጥሩ ነገር ነው። ነገር ግን ዘላቂ መሆን አለበት። እነታችን አሁን በጀመሩት መሰረት የዩቲ ገቨርንመንቱ ጠንክሮ ሀገሪቷን አንድ አድርጎ ምናልባትም ከድርቅ ጋር በተያያዘ ስደተኞች እንዳይመጡ እየተሰጋ ያለውም ዓለም አቀፍ ህብረተሰቡ እዛው እንዳሉ ሳይፈናቀሉ የማገዝ ሁኔታዎች ካሉ ቁጥሩ በተከታታይ እየቀነሰ ይሄዳል የሚል እምነት ነው ያለን።
ቅድም ጠቃቅሰዋቸዋል ስደተኞችን የሚያስተናግዱ ሀገራት የሚያጋጥሟቸውን ፈተናዎች፣ ግጭትን ጠቅሰው ነበር። እሶ ለምሳሌ ያህል ግጭት ሲባል አሁን በቅርቡ በጋምቤላ በሚገኘው የጃዊ የስደተኞች ካምፕ የተከሰተው ቀድሞ ወደ አይምሮ ይመጣል፣ የቅርብ ጊዜም ስለሆነ ማለት ነው። አንደኛ አሁን በዚያ ካምፕ ውስጥ ያለው ሁኔታ ምን ይመስላል? እንደዚህ አይነት ግጭቶችስ የዩኤንኤችሲአርን እንቅስቃሴ ምን አይነት አሉታዊ ተጽዕኖ እያሳደሩ ነው በእናንተ እንቅስቃሴ ላይ?
እንግዲህ እስክንድር፣ እንደሚታወቀው ጋምቤላ ላይ ተፈጥሮ የነበረው ግጭት አጋጣሚ ሆኖ ከሌሎች ግጭቶች ጋር በተከሰቱበት አጋጣሚ ስለነበረ የስደተኛና የኢትዮጵያውያን ጎራ የለየ ግጭት መስሎ ነበረ። ነገር ግን እዛ የተፈጠረው ምንድን ነው? አጋጣሚ ሆኖ መኪና አደጋ ተከሰተ። መኪናውን ይነዳው የነበረው ኢትዮጵያዊ ነው። ስለዚህ እዛ ጋር ትንሽ ስሜታቸው የተነካ የተወሰኑ ስደተኞች እሱን የሚመስሉ ሰዎች እሱ ሸሽቶ ስለሄደ እሱን የሚመስሉ ሰዎች አታክ ማድረግ ጀመሩ። ከዛ በኋላ ሌሎችም ሄደው ካምፕ ላይ ሬቨንጅ ካላደረግን አሉ፣ ብቻ ቆመ፣
የበቀል እርምጃ ካልወሰድን አሉ።
አዎ እርምጃ ካልወሰድን አሉ። በአጋጣሚ ከግማሽ ሰዓት ከአንድ ሰዓት በኋላ አስፈላጊው ኃይል ጭማሪ ተደርጎ እነሱም እንዲገጡና እንዲቆም ተደርጓል። በዛ ሁኔታ ላይ እጃቸው ያለበት ሰዎች ከሌላ ሳይሆን ከስደተኞቹ በሚመጣ ጥቆማ ነበረ ተያዙ። ወደ 51-52 አካባቢ ሰዎች ተይዘዋል፣ ረፊጂዎች እና ጠቋሚዎቹ ራሳቸው ስደተኞቹ ነበሩ። ምክንያቱ ይሄ የሚያሳየው ምንድን ነው? የስደተኞቹ ፍላጎት አይደለም። የተወሰኑ ሰዎች የቀሰቀሱት ችግር ነበረ፣ እነሱም ተለቅመው ተይዘዋል። ህጋዊ ሂደቱ ላይ እየተደረገ ነው ያለው። ነገር ግን ስጋቱ አንድ ቀን እንደዚህ አይነት ነገር ሊፈጠር ቢደገም ምን ሊፈጠር ይችላል የሚል ስጋትን ያሳድራል። የሰብአዊ እርዳታ ሰራተኞችም እንደዚህ አይነት ሁኔታ ሊሰሩ ስለማይችሉ ኢሚዲየትሊ ነበረ ካምፑን ለቀው የወጡ። ከተረጋጋ በኋላ ወደ 3-4 ቀን እስከ ሳምንት የወሰደበት ጊዜ ያለ ተረጋግቶ ሰራተኞች ወደ ስራ እስኪመለሱ ድረስ። በመሀል እናቶች፣ አጥቢ እናቶች ሊጎዱ ይችላሉ። ምክንያቱም የሰብአዊ እርዳታ ሰራተኞች ስራ ላይ ከሌሉ እርዳታ የሚሰጣቸውም አካል አይኖርም። ደግነቱ ትንሽ የስደተኞች አወቃቀርም ስላሉ በእነሱ በኩል በሪሞት በስልክ የጋይድ እየተደረገ እንደዚህ አርጋችሁ ለእንደዚህ እንደዚህ ስጡ እየተባለ የከፋ አደጋ ሳይደርስ በቁጥጥር ስር ሊውል ይችላል። ስለዚህ ለዚህ ሁሉ መፍትሄው የሚሆነው አንደኛ ዓለም አቀፍ ህብረተሰብ ለስደት የሚደረጉ ነገሮችን በፖለቲካ ፍላጎትና ውሳኔ ለማቆም ትልቅ ጥረት መደረግ አለበት። አሁን የዩኤንኤችሲአር በዚህ ዓመት ትልቅ ጥሪ እያቀረበ ነው ያለው በዓለም አቀፍ ደረጃ ፊርማ ፔቲሽን አዘጋጅቷል። የዓለም መንግስታት የሚገባቸውን መወጣት አለባቸው። አንደኛ ሲኤውን የማስወገድ፣ ሁለተኛ ደግሞ ስደተኞች መፈናቀናቸው ካልቀረ በየሀገሩ ባሉበት ሁኔታ ልጆች ትምህርት እንዲያገኙ ስደተኞቹም ጊዜያውን ቢሆን ሰላም የሰፈነበትና ሰው በሚገባ አይነት ኑሮ አያያዝ እንዲያዙ የመሳሰሉ ጥያቄዎች እየቀረቡ ነው ያሉት። ስለዚህ መፍትሄው ስደተኝነት የሚከስቱ ነገሮች ላይ ትኩረት ሰጥቶ የፖለቲካ ፍላጎት ጠንክሮ እንዲፈቱ የማድረግ ነገር ላይ ነው የሚሆነው።
አቶ ክሱት ገብረ እግዚአብሔር በተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽን የኢትዮጵያ ቃል አቀባይ፣ በጣም ነው የማመሰግነው ስለ ጊዜዎት።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አሁን የፕሮግራም ማሳሰቢያ።
በተለይ በኦሮሚያ ክልል በአጠቃላይ በመላ ኢትዮጵያ በተፈጠረው የሰብአዊ መብት ጥሰት ዙሪያ የኢትዮጵያው የሰብአዊ መብት ኮሚሽን ባለፈው ሳምንት አንድ ሪፖርት አውጥቶ ወዲያው ደግሞ ዓለም አቀፉ የሰብአዊ መብት ተሟጋች ቡድን ሂዩማን ራይትስ ዎች ዝርዝር ሪፖርት አውጥቷል። ሁለቱ ሪፖርቶች አይጣጣሙም፣ እርስ በርስ ይጋጫሉ። የጥያቄው መልስ ዝግጅታችን ታዲያ በሁለቱም ወገኖች ያሉ ባለሙያዎችን አቅርቦ ውይይት ከአድማጮችም መልስ ለጥያቄያቸው እንዲሰጥ ያደርጋል። ዝግጅቱ የሚቀረጸው የፊታችን ሐሙስ ሰኔ 16 2008 በኢትዮጵያ ሰዓት ከሰዓት በኋላ በ15 ሰዓት ወይም እዚህ በዋሽንግተን አካባቢ ከጠዋቱ 4 ሰዓት ወይም 10 ሰዓት ኤም እንደሚባለው ይሆናል። አስታውሱ፣ ሐሙስ ዕለት ነው የምንቀርጸው። ከዛ በፊት ጥያቄዎቻችሁን ላኩ።
ጥያቄዎቻችሁን በየትም ስፍራ ያላችሁ እስከ ነገ ማታ ባለው ጊዜ ላኩልን። ጥያቄዎቻችሁን በቀጥታ ለማቅረብ የምትፈልጉ የስልክ ቁጥሮቻችሁን ኢሜል አድርጉልን። የእኛ የስልክ ቁጥር 202-205-9942 የውስጥ መስመር 14 ነው። የኢሜል አድራሻችን horn@voanews.com ነው። በፌስቡክና በትዊተር ቪኦኤ አምሃሪክ ላይ አለን። ለጥያቄው መልስ
አድማጮች፣ ዝግጅታችን ለጥቂት ደቂቃዎች እስከ 4 ሰዓት ማለት ነው ይቀጥላል። ከእናንተ ከደረሱን አስተያየቶች ለዚህ ሰዓት የምትበቃ አንድ አጭር አስተያየት አለች።
ሰላም ጤና ይስጥልኝ። የአሜሪካ ድምፅ የአማርኛው ዝግጅት ክፍል በትናንትና ዝግጅታችሁ ኢትዮጵያ የሚገኘው ዘጋቢያችሁ እስክንድር ፍሬው አቶ ክሱት ገብረ እግዚአብሔር የተባሉ የስደተኞች ጉዳይ ባለስልጣን ቃለ ምልልስ ሲያደርግ እጅግ ተመስጬ ተደምሜ ተገርሜ አዳመጥኩ። እናም የሱዳን የሶማሊያና የኤርትራ ስደተኞችን ኢትዮጵያ እንደምታስተናግድ በዝርዝር ገለጡ። ማስተናገድስ ባህላችን ነበር የዛሬውን አያርግና፣ ነገር ግን እውነቱ በሰብአዊነት ላይ የተመሰረተ ያለመሆኑ የአደባባይ ምስጢር ነው። እንግዲያው ኢትዮጵያውያን ህልውናቸውን አጥተው በዓለም ሲበተኑ፣ ውቅያኖስ ውስጥ ሰጥመው ሲቀሩ፣ በመላው ዓለም በየእስር ቤቱ ሲወረወሩ ዋቢ ይሆን ዘንድ በቅርቡ ታንዛኒያና ኬንያ ኢትዮጵያውያን ስደተኞችን እንደ ዕቃ መሬቴ ላይ ለምን ሲነታረኩባቸው፣ የማይታደግ የስደተኞች ጉዳይ የራሷ ሲያርባት የሰው ታማስላለች እንዲሉ፣ ምን ነው የራሳችሁን ዜጎች ከሰብአዊ ፍጡር ሳትቆጥሩ ለሌሎች ዜጎች አዛኝ ሆናችሁ። አመሰግናለሁ። መራተ
ይቅርታ፣ በቴክኒክ ስህተት ነው የተደገመ አስተያየት ነው። ለማንኛውም ስለ አስተያየቱ በድጋሚ እናመሰግናለን። አጠር ያለ ዜና ያላሰማችሁ፣ ደቡብ አፍሪካ እንደ አውሮፓ አቆጣጠር ለመጪው ነሐሴ 3 ቀን ካቀደችው የማዘጋጃ ቤት ምርጫ አስቀድሞ በመላ አገሪቱ ተቃውሞ አዘል ቅስቀሳ እየተካሄደ ነው። ተንታኞች እንደሚሉት አድሎ፣ የኢኮኖሚ ማሽቆልቆልና በኤኤንሲ አመራር አለመርካት ዋና ዋናዎቹ የተቃውሞ መነሻዎች ናቸው ተብሏል። የተባበሩት መንግስታትና ሌሎች ተባባሪ ድርጅቶች ባወጡት የጋራ ግምገማ አብዛኛው የየመን ህዝብ ለከፋ የምግብ እጥረት ተጋልጧል።
የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ እንደተለመደው ከምሽቱ 3 ሰዓት ላይ እንገናኛለን። እስከዚያው ሰለሞን ክፍሌና
አዲሱ አበበ ነን። ደህና ደሩ። የትግርኛው ፕሮግራም ይቀጥላል።